ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ጃን ማኬን ተሸኙ።
እንደ ጆን ማኬን አይነት ሰዎች ነበሩ፣ ወደፊት ይኖራሉ፣ ግን ጥቂቶች ናቸው። እኚህ በጣም እንቁ ልበል ሬር ሰው ናቸው። በጣም የተለዩ ሰው ናቸው። ሕይወት ታሪካቸውን ካየን ትህትናቸውን፣ ጨዋነታቸውን ሁሉም የመሰክረው ነው። ንጹህነታቸውን፣ ሀገር ወዳድነታቸውን
ዘገባና ትንታኔ ይዘናል።
እኔ ዘፈን በአሬታ ስዘፍ ነው በእሷ ስታይል ስዘፍ ነው በእሷ ዘፋፉ የእሷ የሚመደና የተለየ ሆነ የእሷን አይነት ስታይል ስለምታደርግበት እሱን ነው መወደው ነው የራሷን አዘፋፈን ስታይል ማለት ነው።
የሶል ንግሥት አሬታ ፍራንክሊንም በክብር አርፋለች፣ እናስባታለን።
እሁድ ነሐሴ 27 2010 ዓ.ም ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ቴክኒሽያኑ ቢል አንድራዴ ደግሞ በስቱዲዮ መሳሪያዎች ላይ አብሮኝ ይገኛል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ የተፈጸመ የፈንጂ ጥቃት ቢያንስ 3 ሰው ገድሎ ሌሎች 14 ማቁሰሉ ተገለጸ። ፍንዳታው የደረሰው ከተማይቱ ማዕከል ላይ በሚገኝ የወረዳ አስተዳደር መስሪያ ቤት አጠገብ መሆኑ ታውቋል። በፍንዳታው ከተጎዱት መካከል 6ቱ ሕፃናት መሆናቸውን የሞቃዲሾ አምቡላንስ አገልግሎት ኃላፊ ዶክተር አብዱልቃድር አብድራሂም ለቪኦኤ ተናግረዋል። መኪና ላይ ተጠምዶ የነበረው ፈንጂ የአስተዳደር ጽሕፈት ቤቱን እንዳፈራረሰውና በአካባቢው የነበሩ ሕንፃዎችን መደርመሳቸውን እማኞች የገለጹ ሲሆን ከስፍራው ተወሰዱ የተባሉ ፎቶዎችም ጉዳቱ ከፍተኛ መሆኑን ያሳያሉ። በአጥፍቶ ጠፊ በተጣለው በዚህ አደጋ ምክንያት በደረሰው ውድመት ገና ያልተገኙ ሰዎች በየፍርስራሹ ስር ሊኖሩ እንደሚችሉ ተገምቷል። ለጥቃቱ አልሻባብ ኃላፊነት ወስዷል። በዩጋንዳ የደህንነት ባለሥልጣናት የማሰቃየት አድራጎት እንደተፈጸመበት የተናገረው ዘፋኝና እንደራሴ ቦቢ ዋይን ለሕክምና ዩናይትድ ስቴትስ ገብቷል። ዋና ስሙ ሮበርት ኪያጉላኝ የሆነውና ወደ ፖለቲካው ዓለም የተቀላቀለው ቦቢ ዋይን ዛሬ በትዊተር ባሰራጨው መልእክት ባለፈው ነሐሴ 7 ካምፓላ ላይ በቁጥጥር ስር ከዋለበት ጊዜ አንስቶ ተፈጽመውብኛል ያላቸውን የጭካኔና የማሰቃየት አድራጎቶች በቅርቡ ይፋ እንደሚያደርግ አስታውቋል። የከትናንት በስቲያው ሐሙስ ከሀገር ለመውጣት ባልደረባው ከሆኑ ሌላ እንደራሴ ፍራንሲስ ዛኪ ጋር አይሮፕላን ጣቢያ ሲደርሱ የመውጫና የጉዞ ፍቃድ አልተሰጣችሁም በሚል በፖሊስ ተወስደው ሆስፒታል እንዲያርፉ ተደርገው እንደነበር ተዘግቧል። በመጨረሻ ቦቢ ዋይን ወደ ዩናይትድ ስቴትስ ሲጓዝ ዛኪ ወደ ህንድ ሄደዋል። ሁለቱ ፖለቲከኞች በከባድ የመንግሥት ክህደትና አመፅ ወንጀል ክስ የተመሠረተባቸው መሆኑን እና ከሀገር ለማምለጥ ሲሞክሩ እንደያዛቸው ፖሊስ አስታውቆ ነበር። ዩናይትድ ስቴትስ ለፍልስጤማውያን ስደተኞች ድጋፍ ለሚሰጠው የመንግስታቱ ድርጅት ተቋም መድባው የነበረውን ልገሳ ለማቋረጥ በመወሰኗ እልሃችንን ከማጠናከር በስተቀር የሚያስገኘው ጥቅም አይኖርም ሲሉ የኤጀንሲው ዋና ኮሚሽነር ፒየር ክራምቡል አስታወቁ። ሚስተር ኮሚሽነር ጄኔራሉ ዛሬ ለስደተኞቹና ለተቋማቸው ሰራተኞች ባወጡት ግልጽ ደብዳቤ ወትሮ እጅግ ቸርና ልገሳዋም ሳይቋረጥ የቆየው አባል ሀገር ዩናይትድ ስቴትስን ማለታቸው ነው፣ የተናጠል ውሳኔ ስለ ፍልስጤማውያን ስደተኞች ያለብንን ኃላፊነትና አያያዝ ጨርሶ አይቀይረውም ወይም ጉልበትና ፍቅራችንን አይቀንሰውም ብለዋል። የትራምፕ አስተዳደር ፈንዱን ማቋረጡን ከትናንት በስቲያ አርብ ያስታወቀው ተቋሙ ሊሻሻል በማይችል ሁኔታ የተበላሸ ነው ብሎ ስለሚያምን መሆኑን አስታውቋል። አፍጋኒስታን ውስጥ ግዳጅ ላይ የሚገኙት የዩናይትድ ስቴትስ ኃይሎች ሆራሳን ክፍለ ሀገርን የእስላማዊ መንግሥት ቡድን መሪ አቡ ሳዕድ ባጃውርን ሰሞኑን መግደላቸውን አስታወቁ። አቡ ሳዕድ አራቅዛይም ተብሎ የሚጠራው የአይኤስ መሪ ሲገደል ባለፉት 2 ዓመታት ውስጥ የዚያችው ክፍለ ሀገር እስላማዊ መንግሥት ቡድን ሦስተኛ መሪ መሆኑ ነው። በምሕፃር አይኤስኬፒ ተብሎ የሚታወቀው የእስላማዊ መንግሥት ቡድን ቅርንጫፍ በአፍጋኒስታን በፓኪስታንና በአካባቢው የቡድኑን እንቅስቃሴ የሚያስተባብርና የሚመራ የሽብር መረብ እንደሆነ ይታወቃል። የአቡ ሰዓድ ራክዛይድ መገደል ዜና ዛሬ የወጣው በአፍጋኒስታን የዩናይትድ ስቴትስና የኔቶ ጥምር ጦር አዲሱ አዛዥ ጀነራል ስካት ሚለር ኃላፊነታቸውን ሲረከቡ መሆኑ ታውቋል። የእኛ ተግባር አፍጋኒስታን የሽብርተኞች ምሽግ እንዳትሆን መከላከል ነው ብለዋል አዛዡ ሚለር። የፓኪስታን መንግሥት በታጣቂዎች ላይ ወሳኝ እርምጃ መውሰድ ተስኖታል ስትል ዩናይትድ ስቴትስ ለኢስላማባድ ልትሰጥ የመደበችውን የ300 ሚሊዮን ዶላር ልገሳ ሰረዘች። ፓኪስታን ግን ሁከተኞችን ለመዋጋት በቢሊዮኖች የሚቆጠር ዶላር ማፍሰሷን እና ብዙ ሕይወትም መገበሯን እየተናገረች ነች። በሌላ በኩል ፓኪስታን ለምንሰጣት የቢሊዮኖች ዶላሮች ልገሳ የምትመልስልን ውሸትና ክህደት ብቻ ነው ሲሉ ፕሬዚደንት ዶናልድ ትራምፕ ቀደም ሲል ወቀሳ አሰምተው ነበር። ለፓኪስታን የታሰበውን ገንዘብ ዩናይትድ ስቴትስ ለሌሎች አጣዳፊ ጉዳዮች ታውለዋለች ሲሉ የዩናይትድ ስቴትስ መከላከያ መስሪያ ቤት ቃል አቀባይ ሌትና ኮሎኔል ካን ፎክነር አስታውቀዋል። ዋይት ሃውስ የያዘው ልገሳውን የማቋረጥ ውሳኔ ተግባራዊ ከመደረጉ በፊት የተወካዮች ምክር ቤቱ ማጽደቅ እንዳለበት ተገልጿል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የጠቅላይ ፍርድ ቤቱን እጩ ዳኛ የብሬት ካቫኖን ሹመት የመመርመር ሂደት ከነገ በስቲያ ማክሰኞ ይጀምራል። የፌዴራል ይግባኝ ሰሚ ችሎት ዳኛ የሆኑት የካቫኖ ሹመት በሙሉ ሴኔት እንደሚጸድቅ እምነት እንዳላቸው ፕሬዚደንት ዶናልድ ትራምፕ ያሳወቁ ሲሆን እንዳሉት ከሰመረላቸው ወደ ወግ አጥባቂነት የሚያጋድል ጠቅላይ ፍርድ ቤት ለመጪዎቹ ዓመታት እንደሚያጸኑ ተስፋ ጥለዋል።
ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርስ በ25 ሜትር ባንድ በ11720 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 27 2010 ዓ ም ምሽት ፕሮግራም ነው። አንድ ዜማ እንጋብዛችሁና ወደ ፕሮግራማችን እናዘልቃችኋለን።
አሁን ወደ መጀመሪያው ዝግጅታችን እንዝለቅ።
ዓመታዊው የበጎ ሰው ሽልማት አሁን አዲስ አበባ ላይ እየተከናወነ ነው። የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ በልዩ ሁኔታ ተሸላሚ ሆነዋል። እስክንድር ፍሬው ስነ ስርዓቱን እየተከታተለ እዚያው ይገኛል።
የኢትዮጵያ የለውጥ ቡድን ስማቸውን የተዋሰው ባለፉት ወራት ሂደቶችም ተደጋግመው የተጠሩት ሰው የዘንድሮው የበጎ ሰው ሽልማት ድምቀት ሆነዋል። ቲም ለማ ወይም የለማ ቡድን በኢትዮጵያ እየታየ ያለውን ለውጥ አዲሱን ፖለቲካ ከፊት የመራ በቀዳሚነትም የሚጠራ ስብስብ ነው። የበጎ ሰው ኮሚቴ ባካሄደው ምርጫ ከዚህ ቡድን አባላት መካከል ስማቸው በቀዳሚነት ይጠራል አስተዋጽኦአቸው ይጎላል ያላቸውን አቶ ለማ መገርሳን የአመቱ ልዩ ተሸላሚ በማለት ዕውቅና ሰጥቷል። ኢትዮጵያዊነት ኩስ ነው እንዳሉ ኢትዮጵያችንን ጅብት እንድናከብር ከፍ እንድናደር ያደረጉ አምላክ ፈሪ ክቡር አቶ ለማ መገርሳ በዚሁ ስነ ስርዓት ላይ የተናገሩት አቶ ለማ እየታየላለው ለውጥ መላውን ህብረተሰብ አመስግነዋል። ጥቂት ግለሰቦች ከፊት ሆነን ታየን እንጂ ለውጡ መላው ህዝብ ዋጋ የከፈለበት ነው ብለዋል። የኢትዮጵያ ፖለቲካ ሸርና ክፋት የተሞላበት መሆኑን በማስተዋወስ ግን አሁንም በመስቀለኛ መንገድ ላይ ነን ሲሉ አቶ ለማ ተናግረዋል።
የኛ ሀገር ፖለቲካ ምናልባትም አንዳንድ አዋቂ ነን ባዮች ጥሩ ጥሩ መርጠን እንደምንናገረው ጥሩ አይደለም። የኛ ሀገር ፖለቲካ ሸር የተሞላበት ክፋት የተሞላበት ፖለቲካ እጅግ በጣም ከባድ ይሄ ክፉ የፖለቲካ ባህላችን ብዙዎችን ንጹሃን ኢትዮጵያውያንን በልቷል፣ አምክኗል። ይሄ ያሳለፍነው የፖለቲካ ታሪካችን የሚያሳየን ስለሆነ እንግዲህ በመጠፋፋት መኖር እርግማን ነው። ቢያንስ እንኳ በእኛ ዘመን ይህ ክፉ የፖለቲካ ባህላችን ይቀየር ይለው በሚል የተፈላ ስለሆነ ምናልባት ጥቂት ግለሰቦች ከፊት በመሆናችን እንጂ መላው ኢትዮጵያ ሕዝብ ዋጋ የከፈለበት ጉዳይ ስለሆነ አሁንም በእውነት መስቀለኛ መንገድ ላይ ነው ያለነው። መስቀለኛ መንገድ ላይ መሆናችን አንደኛ ይዘን የመጣ ነው ክፉ እርግማኑ የፖለቲካ ባህላችን አለ። አሁንም በአንድ በኩል ደግሞ ተስፋ አለ። ያንን ቆሻሻ ካራገፍ ከተው በቅልብ በቅን አስተሳሰብ ሁሉ በተለይም ደግሞ የፖለቲካ ገበያ ውስጥ ያለ ፖለቲከኞች ለዚህ ቅን ሀሳብ ተገዢ ከሆነን ስሜታችንና ፍላጎታችንን ከገደብን ኢትዮጵያ ለመለወጥ ለዘመናት የነበራትን ቆሻሻ የፖለቲካ ታሪክ አራግፋ ወደ ዴሞክራሲ ስርዓት የመሸጋገር እድሏ ያ ካልሆነ የለፋንበት ብዙዎች ዋጋ የከፈሉበት ከንቱ ነው የሚሆነው።
የተሰጣቸውን እውቅናና ሽልማትም የሚገባኝ አይደለም ብለዋል አቶ ለማ። እንደ ኢትዮጵያዊነቴ የግል ግዴታዬን ለመወጣት ያደረኩት ትንሽ ስራ ነው እንጂ ለእውቅና የሚበቃ ተግባር አይደለም ሲሉ ነው የተናገሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርንም ሰለሞንንም እናመሰግናለን። አድማጮች ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል።
በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
እያስተናገድናችሁ ያለነው ጽዮን ግርማና
ሶሎሞን አባተንን። ወደ ተከታዩ ዝግጅታችን እናሸጋግራችሁ። ጃን መኬን ተሸኙ።
በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ለስድስት የምርጫ ዘመናት ቀደም ሲልም በሕግ መምሪያው በወጣትነት ዕድሜያቸውም ሀገራቸውን በውትድርና ያገለገሉ የሴናተር ጃን ማኬን አስክሬን ዛሬ ሜሪላንድ ዋና ከተማ አናፖሊስ ውስጥ ቤተሰብና ወዳጅ ዘመድ በተገኘበት የቀብር ስነ ስርዓት አርፏል። ለሴናተር ማኬን የተደረገው ለአምስት ቀናት የዘለቁ የመታሰቢያና የአሸኛኘት ስነ ስርዓቶች በእንደራሴነት ባገለገሏት አሪዞና ግዛትና ዋና ከተማይቱ ዋሽንግተን ዲሲ ውስጥም ከትላንት በስቲያ በተወካዮች ምክር ቤቱ ትላንትም በብሔራዊ ካቴድራል በመንግስታዊ ክብር ተከናውኖላቸዋል። ሰለሞን አባተ የአሸኛኘት ስነ ስርዓቱን የፖለቲካ ተንታኝም ያካተተ ዘገባ ይዟል።
የጃን መኬን የመጨረሻ ማረፊያ የሆነው ሜሪላንድ ግዛት ዋና ከተማ አናፖሊስ የሚገኘው የባህር ኃይል አካዳሚ መካነ መቃብር ከእርሳቸው ቀደም ሲል ካረፉት የጦር አውድ ጓዳቸው በኋላም የቅርብ ባልንጀራቸው ሆነው የዛሬ አራት ዓመት እስካለፉ ድረስ በቆዩት አድሚራል ቸክ ላርሰን መቃብር ጎን ነው። የዩናይትድ ስቴትስ ባህር ኃይል የጦር ጀት አብራሪና ተዋጊ ለአምስት ዓመታትም በቪየትናም እስር ቤት የበረታ ሥቃይ ያሳለፉት ጃን ማኬን ባለፈው ጥቅምት ወታደራዊ ዕውቀታቸውን ወደ ቀሰሙበት አካደሚ ብቅ ያሉ ጊዜ ላገኟቸው የተማሪዎች መማክርት ጉባኤ አባላት ሲናገሩ ያኔ ወደፊት ይጠብቋቸው ለነበሩ እጅግ የከበዱ ፈተናዎች ትምህርት ቤታቸው ምን ያህል እንዳዘጋጃቸው አስታውሰውላቸዋል። በዚህ ስፍራ አሉ ማኬን፣ የሰረጸብኝ የክብር ስሜት እጅግ የጨለሙ ቀኖቼ በዋጡኝ ጊዜ እየመጣ ሹክ ይለኝ ይናገረኝ ነበር። እናም አሁን ውርደትን እጸየፍ ዘንድ ወደ ተማርኩበት ወደዚህ ስፍራ እንደገና ደግሞም እንደገና እመላለሳለሁ። በትናንቱ የብሔራዊው ካቴድራል የመካን አሸኛኘት ሥነ ሥርዓት ላይ ዝክረ ታሪካቸውን እጅግ በጠነከሩ ቃላትና መልእክት ያሰሙት የቀድሞው ፕሬዚደንት ባራክ ኦባማ የሴናተር ማኬንን ተክለሰብዕና ከሁለንተና ጎኑ እያነሱ ከዛሬም የሀገራቸው ፖለቲካ አንጻር መዝነውታል። ስለ ቀደሙት ወዳጃቸውና ስለ ፖለቲካም ተቀናቃኛቸው ያላቸውን ክብር በዚያ ለታደመው ሐዘንተኛ በጥያቄ መልክ አቅርበዋል።
Spirit we celebrate this week, that striving to be better, to do better, to be worthy of the great inheritance that our founders bestowed.
በዚህ ሳምንት ውስጥ ከፍ አድርገን እያነሳ ነው ያለነው መንፈስ የተሻለን እንድንሆን የተሻለን እንድንሰራ የሀገራችን መስራቾች የጫኑብንን ታላቅ ውርስ በሚመጥን ሁኔታ እንድንኖር የሚገፋን አይደለም እንዴ? አሉ ኦባማ። ደግሞም ኦባማ ዛሬ በአሜሪካ እየተስተዋለ ስላለው ፖለቲካም ተናገሩ።
So much of our politics, our public life, our public discourse can seem small and mean and petty.
ከፖለቲካችን ከመንግስታዊው ህይወታችን በየአደባባዩ ከመናሰማው ንግግር የበዛው እጅግ የተነሰ የክፋትና የወረደ የመሰለ ነው። ይከተላሉ የቀድሞ ፕሬዝዳንት በጩኸትና በስድብ በአስመሳይ መጣረሶችና በፈጠራ ቁጣዎች የተጨናነቀ ሆኗል። ይህ ደፋርና ጠንካራ መስሎ ለመታየት እየጣረ ያለ ፖለቲካ ግን አሉ ኦባማ በመሰረቱ ፍርሃት የወለደው ነው። ጃን ከዚያ የገዘፍን እንድንሆን ነግሮናል። ከዚያ የተሻለን እንድንሆን መክሮናል። ጃን ማኬን የዛሬ 10 ዓመት ተካሂዶ በነበረው ፕሬዝደንታዊ ምርጫ ወቅት የባራክ ኦባማ ሪፐብሊካን ተቀናቃኝና ብርቱም ተፈካካሪ ነበሩ። ምንም እንኳ የምርጫው መጨረሻ ለማኬን ባይወግንም ከዚያ በኋላ በነበሩት 8 የኦባማ ዓመታት ግን ማኬንን ያሽንፈታቸው ሞራላቸውን ሳያሸንፍ ለፓርቲ ማንነትና ለፖለቲካ ቁርሾ ሳይንበረከኩ ልክ ባልመሰላቸው ሲወቅሱና ሲነቅፏቸው ትክክል ነው ብለው ባመኑበትም ያለማመንታት ሲደግፏቸው እንደነበረ ኦባማ እዚያ አደባባይ ላይ የማኬንን አስከሬን ይዞ የአሜሪካን ባንዲራ በለበሰው ሳጥን ፊት ቆመው መስክረዋል። እንዲያውም ከዓይናቸው እንባ እስኪመነጭ ስለ ማኬን የውስጣቸውን ስሜት ተናግረዋል። ማኬን የዛሬ 18 ዓመትም እንዲሁ ለፕሬዚደንትነት ለመወዳደር ተነስተው የሪፐብሊካን ፓርቲያቸውን ይሁንታ ሳያገኙ ቀርተዋል። ጆርጅ ቡሽ ነበሩ ላለመርመረጣቸው ሰበቡ። መኬን ብርቱ በሆነ የአንጎል ካንሰር መያዛቸው ከታወቀ ከጥቂት ወራት በኋላ ከአደባባይ ጨርሰው ሲርቁ ይህቺ ዕለት መንገዷ ላይ እንደነበረች እውን ሆነና ወደ እነዚያ ወደ ቀደሙ የፖለቲካ ተቀናቃኞቻቸው ባለፈው ሚያዝያ ስልክ ደውለው በአሸኛኘትና በቀብራቸው ሥነ ሥርዓት ላይ ታሪካቸውን የሚናገሩላቸው እነርሱ እንዲሆኑ ጠየቋቸው። ሐዘናቸውን ባይደብቁም ተስማሙ የቀድሞቹ ፕሬዝደንቶች። በተቆረጠችው ዕለት በትናንቱ የዋሽንግተኑ ብሔራዊ ካቴድራል መድረክ ላይ ቆመው ከመሰከሩላቸው ሰዎች አንዱም ጆርጅ ቡሽ ነበሩ። እጅግ የተከበሩ ተቀናቃኞቻቸውም ሀገራቸው የሚወዱ መሆናቸውን ሰብአዊ ፍጡራን መሆናቸውንም የማይክዱ ሰው እንደነበሩ ተናገሩላቸው።
He was honorable, always recognizing that his opponents were still patriots and human beings. He loved freedom.
በእያንዳንዷ ሕይወት ውስጥ አሉ ጆርጅ ቡሽ፣ በተፈጥሮ ያለን ክብር፣ የሀገር ድንበሮች ላይ የማይጠፋውን የሰው ልጅ ክብር፣ በአምባገነኖች የማይነጠቀውን የሰውነት ክብር አጥብቆ ያከብር ነበር። ከምንም በላይ ደግሞ ሥልጣንን ያለ አግባብ መጠቀምን ጆን አጥብቆ ይጠላ ነበር። ቡሽ ናቸው። ባለቤታቸውን፣ ሰባት ልጆቻቸውንና የ106 ዓመት ዕድሜያቸው የሆነ እናታቸውን ጨምሮ በካቴድራሉ ሥነ ሥርዓት ላይ ከታደመ በመቶዎች የሚቆጠሩ ቤተሰብ፣ ዘመድ አዝማድ፣ የቀድሞ የምክር ቤቱና የጦር ባልደረቦቻቸው፣ የቢሮአቸው ሠራተኞችና የዩናይትድ ስቴትስ ልሂቃን መካከል የቀድሞ ፕሬዚደንት ቢል ክሊንተንም ተገኝተዋል። ምክትል ፕሬዚደንቶችና የውጭ ጉዳይ ሚኒስትሮችም ነበሩ። የጃን መኬን ልጅ ሜጋን መኬን ስለ አባቷ ማንነት ስትናገር የዩናይትድ ስቴትስን ምንነትና የፖለቲከኞቿንም ማንነት እየሰነጣጠቀች ትተነትን ነበር የሚመስለው። በአሁኑ ፕሬዚደንት ዶናልድ ትራምፕ ላይም በውስጧ የሚንቀለቀል ቁጣ እንደሚነድ ቃላቷና የቃላቱ ኃይል፣ የሰውነቷ መግዘፍና የመንፈሷ መናጥ ያሳብቃሉ። ውስጧ ይንሰቀሰቃል፣ አንደበቷ ቋጥኝ ቋጥኙን ያወርደዋል።
We live in an era where we knock down old American heroes for all their imperfections. When no leader wants to admit to fault or failure.
አባቴ ሄደ፣ ሐዘኔ ብርቱ ነው
አለች ሜጋን። አባቷም ስለ ሀገራቸው የከፈሉትን ሁሉ በኩራትና በክብር ዘከረችና አሜሪካ አትኩራራም አትንጠራራም አለች።
America does not boast because she has no need to. The America of John McCain has no need to be made great again because America was always great.
አሜሪካ ጉራ አታውቅም፣ አያስፈልጋትምና። የጃን ማኬን አሜሪካ እንደገና ትልቅ መሆን አያስፈልጋትም፣ ሁልጊዜም ትልቅ ነበረችና።
ያኔ በሐዘንና በዝክር ሥርዓት ላይ መቼም ታይቶ በማይታወቅ ሁኔታ ካቴድራሉ በጭብጨባ አስተጋባ። ዛሬ እሁድ ነሐሴ 27 2010 ዓመተ ምሕረት የአምስቱ ቀናት የመኬን አሸኛኘት ፍትሐትና ዝክር ተጠናቆ አስከሬናቸው በዘላ ዓለማዊ ማረፊያው ተቀምጧል። ስለ ጃን ማኬን ማንነት፣ በሀገራቸውና በዓለም ፖለቲካ ውስጥ ስለ ነበራቸው ቦታ፣ ስለ ውርሳቸውም እንዲያካፍሉኝ ብዬ ወደ ኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ወደ ዶክተር ብሩክ ኃይሉ ደወልኩኝ። የኢትዮጵያ ዲፕሎማትም ሆነው አገልግለዋል፣ የሚኖሩትም አሜሪካ ነውና እንደ ምሁርም የአሜሪካንም ፖለቲካ እየሰሩበት ናቸውና ከመጽሐፉም ከትውስታቸው።
ሴናተር ጆን ማኬንን ማየው በሁለት ደረጃ ነው። አንድ ዩኒቨርሳል ቫሊዩስ ይባላል። ሰው በሰውነቱ የአሜሪካ ዜጋ ነው ሳንል ካየን እንደ አንድ የዓለም ዜጋ አፍሪካዊ፣ ኢትዮጵያዊ ምን ሆነ ብለን በዛ መሰረት ላይ ተነስተን ስናየው ዓላማ ያላቸው ሰው ነበሩ ነው የምለው። የራሳቸው ቫሊዩስ እሴት ያላቸው ሰው ልጅ በኩል የሚያዩ አገር ወዳድ ከራሳቸው በላይ ሀገራቸውን የሚወዱ ይሄ እንግዲህ ኢትዮጵያም አሜሪካንም ሁሉም አይደለም። እንደገና ደግሞ ይሶየ ፕሪቪሌጅ ውስጥ የተወለዱ ማለት የተለየ ፋሚሊ ቤተሰብ ውስጥ የተወለዱ ሰው ሆነው
አዎ ከፍ ያለ ማህበራዊ ደረጃ ያለው በመንግስት ደረጃም ብዙ ሹመት ያላቸው ወታደራዊ ባለስልጣናት ልጅ ናቸው።
ትክክል። ሀብትና በተለይ በወታደራዊ ዓለም አባታቸው አድሚራል የነበሩ አያታቸውም አድሚራል። አድሚራል ማለት እንግዲህ በኔቪ በባህር ኃይል ሆኖ የአድሚራል ኢኩቪለንት ወይም የሱ ተጓዳኝ ማዕረግ ሙሉ ጀነራል፣ ፎር ስታር ጀነራል ይባላል በሚሊተሪ ከሆነ ለምሳሌ በምድር ጦር በመሳሰለው።
እንደውም ከታሪካቸው እንደምንረዳው አባታቸው ጆን ማኬን የፓሲፊክ እዝ አዛዥም ነበሩ። በአንድ ወቅት
ኮማንደር ኢን ቺፍ ነበሩ። ልጃቸው ሳይጎን ሂልተን ይባላል ወይ እሱም ወደ ጥያቄ ኋላ ሊመጣ ይችላል። ታስሮ መከራውን ሲያይ ሴናተር ጆን ማኬን አባትየው አሁን ባነሳው ነጥብ መሰረት የፓሲፊክ ፍሊት ኮማንደር ኢን ቺፍ ነበሩ እና እንዲህ አይነት ውስጥ የተወለዱ ሰው ናቸው። እና ምን አይነት ሰው ናቸው የምትለኝ፣ ይሄ ወርቲ የሆነ ዋጋ ያለው ህይወት ኖረው ዋጋ ያለው ህይወት አሳልፈው ሀገራቸውን ከራሳቸው በላይ የሚከፍለውን ሂሳብ ከፍለው ያለፉ ሄሮ አርበኛ ታጋይ ለማለት እንደ ባጭሩ ለመግቢያ ያህል ይህን ማስቀመጥ እፈልጋለሁ እና አደንቃቸዋለሁ።
ጆን ማኬን እንግዲህ ወደ ታሪካቸው መለስ ስንበልና በውትድርናው ዓለም ውስጥ ህይወታቸውን የጀመሩ ሰው ናቸው። ያው ከቤተሰቦቻቸው ቀደም ሲል እንደገለጹት በወሰዱት ውርስ ይሄ የውትድርና ህይወታቸው በተለይ በለጋ እድሜያቸው ላይ የነበረ የውትድርና ትምህርታቸውም ቆይታቸውም በቀጠለው የፖለቲካ ህይወታቸው ውስጥ ተጽዕኖ አሳድሯል ወይም ትርጉም ነበረው ብለው ያስባል ሉ ዶክተር ብሮክ?
አዎ፣ አሁን የምትለውን ይቀበላሉ። ይሄን የምለው ምንድን ነው፣ አንደኛ ከትልቅ ቤተሰብ መጥተው አሜሪካ ለየት የሚያደርገው ምንድን ነው፣ አንድ ኳሊቲያቸው ቤተሰቡ ስናይ እኛም ሀገር ለምሳሌ በቅስናው ይሄድ እንደሆነ አንድ ልጅ እንዲሁም ትልቁ እንደምታውቀው አቶ ሰለሞን ቄስ እንዲሆኑ ይባላል በኢትዮጵያ ባህላችን። እንደው በተወሰነ መልኩ በዛ እንዲታይ ለማለት ነው። አድማጮች፣ በሚሊቴሪ ዓለምም ያሉ ብዙ ብዙ ቤተሰቦች ከቤተሰባቸው መሀል አንዱ የአባቱን ፈለግ ይከተላል እና አያታቸው ወደ ኔቪ በወጣትነት እድሜ ገብቶ እስከ አድሚራል እስከ ሙሉ አራት ፎር ስታር ጀነራል ደርሰዋል። አባታቸውም እንደዛው ፎር ስታር ደረጃ ደርሰዋል። እኚህም ማኬን በወጣት ለጋ እድሜያቸው በ17 በ18 ወደ ኔቪ እንደ አባትና እንደ አያታቸው ወደ ኔቪ ሪክሩትድ ሆነ ገብተው
ወደ ባህር ኃይሉ ተቀላቀሉ።
ባህር ኃይል ገብተው እስከ ካፕቴን ደረጃ ደርሰው ከዛ ነው ወደ ፖለቲካው የዞሩት። እንግዲህ ህይወታቸው ደግሞ ለየት የሚያደርገው እኚህ ሰውዬ ከሀገር ሀገር ሲዞሩ ሲንከራተቱ ማለት ይከብዳል። ለምን የሶስተኛው ዓለም ሀገር ወታደር መለዮ ለባሽ መሆንና የአሜሪካ አንድ አይደለም። ከቤዝ ቤዝ ሲንከራተቱ ሲዞሩ ያደጉ ሰው ናቸው። ሲወለዱ ራሳቸው ፓናማ ነው አቶ ሰለሞን የተወለዱት። ጆን ማኬ ፓናማ አሜሪካን ቤዝ ውስጥ ነው የተወለዱት።
ለዚህ ነው ለፕሬዚደንትነት ለመወዳደር እድሉን ያገኙት ማለት ነው። ምክንያቱም እሺ ይቀጥሉ፣ በኋላ አነሳዋለሁ።
እንዲሁም በኋላ ታነሳ የሆነ በአሁን ባጭሩ፣ እንዲሁም ለፕሬዚደንትነት መወዳደር ብቁ አይደለም ብለው አንዳንድ
እሱን ለማለት ፈልጌ ነው
ተቃዋሚዎች ው ልክን አንስተው ነበረ። ነገር ግን አሜሪካን ሀገር ለምሳሌ አሜሪካን በአሜሪካ ሕግ መሰረት ሚሊተሪ ቤዝ የአሜሪካ ሚሊተሪ ቤዝ ውስጥ
ወታደራዊ መደቧ ማለት ነው። የትም ይኑር የት
ወታደር ጦር ካምፕስ ነው የተወለዱት። የኔ ባህር ኃይል ጦር ካምፕ ፓናማ አሜሪካ ከ1999 እንደ አውሮፓ አቆጣጠር ትቆጣጠረው ነበር። ለፓናማ መንግስት ያስረከበችው የመቶ ዓመት ሊሱ አብቅቶ ነው መንግስት ያስሰጠችው በጂሚ ካርተር ጊዜ ባልሳሳት እና እዛ ስለተወለዱ አውቶማቲካሊ ዜግነቱ እንደ አሜሪካ ይቆጠራሉ ናቸው። እንዴት ልበል፣ አዲስ አበባ ያለው ለምሳሌ አሜሪካ ኤምባሲ አዲስ አበባ አለ እንደምናውቀው። እዛ አንድ ልጅ ቢወለድ ዲፕሎማቶች አሉ እዛ ውስጥ እስከተወለደ ድረስ የአሜሪካ ዜግነቱ አለ።
በአሜሪካ ምድር ላይ እንደተወለደ ነው የሚቆጠረው፣
ይቆጠራል። ዲፕሎማቲክ እንትን ይታሰብና አሜሪካ እንደተወለደ ይቆጠራል። እና ያን ያነሱት እሳቸው ላይ ጠላቶቻቸው ያነሱት ነጥብም ውድቅና የመከነው በዛ የተነሳ ነው ለማለት ነው እንደ ባጭሩ። እና እኚህ ሰውዬ ወታደራዊ ፈለግ እንደ አያትና እንደ አባታቸው ተከትለው ሄዱ። ነገር ግን ይሄ ተጨናገፈው ምንድን ነው እርግጠኛን ያንዱ ጥያቄ ይሆናል። በቪየትናም ጦርነት ጊዜ ዘምተው እዛ ብዙ ድብደባዎች ያካሄዱ ነበር። የሰሜን ቪየትናምን መንግስት እና ሚሊተሪ ታርጌቶች ተመተው ይወድቃሉ በ67 ዓ.ም እንደ አውሮፓ አይነት አቆጣጠር። እዛም ተይዘው ለ5 ዓመት ተኩል ፍዳቸውን ያዩ ሰው ናቸው አቶ ሰለሞን። ለዚህም ነው ሄሮ የሚባሉት፣ ለዚህም ነው አርበኛ፣ ለዚህ ነው ታጋይ የሚባል። 5 ዓመት ተኩል መከራቸውን አይተው ብዙ ግርፊያ ብዙ ሰቆቃ ደርሶባቸው ፊታቸውም ራሱ እስካሁን ድረስ ተቃጥሏል። አሮፒናሏ ስትቃጠል ፊታቸው ሰውነታቸው ተቃጥሏል። ብዙ ሰርጀሪ የቆዳ ሰርጀሪ አድርገው ነው ፊታቸው አሁን በጣም የተለበደና እንትን ይመስላል።
አዎ የአካል ጉዳት እንዳለባቸው በግልጽ ይታያል። በክንዳቸው አካባቢ፣ አገጫቸው አካባቢ ሁሉ ይታያል የጦሩ አሻራ።
በጣም ትክክል። ይሄን ማለቴ ነው። ይሄ ሁሉ ለሀገራችን የከፈሉት ሂሳብ ነው ለማለት ፈልጌ ነው አቶ ሰለሞን። እና በወታደሩ ህይወታቸው ይሄ እንከኖች ገጥሟቸው ከዛ ለፖለቲካ ያላቸው ፍቅር እያደገ በመምጣቱ የአሜሪካ ባህር ኃይል ላየዞን ኦር ሊዞን ኦፊሰር ወይም መኮንን ተብለው ኮንግረስ ማገልገል ጀመሩ።
አገናኝ መኮንን ማለት ነው።
አዎ አገናኝ መኮንን ሆነው ነው ኔቪን ወክለው ባህር ኃይልን ወክለው ተመደቡ። ሄሮ ስለነበሩ ብዙ ተሸላሚ ሰው የአሜሪካ ከፍተኛ ሜዳ ተሸላሚ ስለነበሩ እዛ ኮንግረስ ሆነው ነው ፖለቲካ ውስጥ ተዘፍቆ የገቡትና የወደዱትና በቃ አሁን ወደ ፐብሊክ ሰርቪስ እዞራለሁ ብለው ከጥቂት ጊዜ በኋላ ወደ ፖለቲካ ህይወታቸው እስከ ዕለተ ሞታቸው ድረስ ወደ አደረሳቸው ወደ 40 ዓመት ገደማ ሀገራቸውን ሳያሰልሱ በትጋት ሲሰሩ ያው በካንሰር አመት ከተሰቃዩ በኋላ ለሞት በቅተዋል ማለት ነው።
እንግዲህ ዶክተር ብሩክ የ20ኛው መቶ ክፍለ ዘመን የዓለምን ታሪክ ስንመለከት በአብዛኛው የአሜሪካ ታሪክ ነው ማለት ይቻላል። በብዙ ቦታ ላይ የአሜሪካ ያላት እጅ፣ አሜሪካ ያላት ተጽዕኖ ጉልህ ነው። ብዙውን ነገር የተቀረጸው በአሜሪካ መንገድ፣ በአሜሪካ ፍላጎት፣ በካፒቶል ሂል ፍላጎት፣ በዋይት ሀውስ ፍላጎት ነው ማለት ይቻላል። ከነዚህ ከአሜሪካ እሴቶች ጋር ተጣጥመው እንዲቀረጹ ነው የሚደረገው። ካለበለዚያ ብዙ የደረሱ ሁኔታዎችን እናውቃለን፣ በክፉም በበጎም። እና ሴናተር መኬን ለስድስት ተከታታይ የምርጫ ዘመናት እየተመረጡ ሲያገለግሉ ህግ ቀራጭ ነበሩ እኚህ ሰውዬ። መኬን ይሰጧቸው የነበሩ ድምፆች፣ መኬን ያስተጋቧቸው የነበሩ አቋሞች በዚህ በዓለም ፖለቲካ ውስጥ ኢትዮጵያንም ጨምሮ ማለት ነው ምን ትርጉም ነበረው?
በጣም በጣም ሰፊ ትርጉም አለው። እኚህ ሰውዬ ባለፉት 40 ከዛም በላይ ዓመታት አገላቸውን ሲያገለግሉ ሴናተር ሆኖ ብቻ 35 ዓመት በላይ አላቸው። እንደገና የሎወር ሀውሱ የታችኛው ቤት ሬፕሬዘንታቲቭ ሆነው አሪዞና 2 ተርም አገልግለዋል እና በዛን እንትናቸው ፓርቲ አፊሊዬሽናቸው ፓርቲ አቋማቸው ሪፐብሊካን ናቸው። ኮንሰርቫቲቭ አመለካከት ነው ያላቸው በፎረን ፖሊሲ ውጭ ግንኙነትን በተመለከተ። ነገር ግን እኚህ ሰውዬ በጣም በጣም የተለዩ ሰው ኳሊቲ ያላቸው ሰው ናቸው። እንዴት ቢባል ማቭሪክም ይባላሉ። ማቭሪክ ነው የሚባሉት እንደውም ቅጽል ስማቸው።
ወጣ ያለ በአስተሳሰቡ ነጻነት ያለው ማንም ላይ ተገን የማይጥል እንደማለት ነው።
በጣም ሪፐብሊካን ስለሆነ የሪፐብሊካንን ሀሳብና አቋም በፋይናንሱ፣ በኢኮኖሚው፣ በመካከል በዲስተንስ ፎረን ፖሊሲ ሁልጊዜ ድምፅ ይሰጣሉ ማለት አይደለም። ማቭሪክ እንደውም ካልክ እንደ ሳስብ ነበር ሆነ ኢንተርቪዋችን ሳገናዘብ ማቭሪክ በእኛ ሀገር ቋንቋ በአማርኛችን ምን እንለዋለን የሚለውን አቶ መብረቁ ማለት ፈለጉ። መብረቁ ማለት መንደር ነው። ለምን ብትለኝ እንግዲህ ልሞክር ለማስረዳት። መብረቁ ማለት መብረቅ የት እንደሚመታ አይታወቅም፣ ሲመታህ ነው የምታገው። ሰውየው አቋማቸውን እስከ መጨረሻው ደቂቃ ድረስ አንዳንድ ጊዜ ሴኔት በሚደረጉ ክርክሮችና ድምፅ ሲሰጥ ነው ሰው በጉጉት እሳቸው ላይ አይኑ ሁሉ አተኩሮ የሚመለከተው። ላስታውሱ የመጨረሻውን ምሳሌ የኦባማ አፎርደብል ሄልት ኬር
የጤና ህጋቸው ማለት ነው ኦባማ ኬር ተብሎ የሚታወቀው።
አዎ ፕሬዚደንት ትራምፕ ከመጡ ጀምሮ እሱን ለማፍረስ ልበልህ ወይም ለመሳብ ዊድሮ ለማድረግና ቶታሊ ካንስል ወይም ለመሰረዝ በሚደረገው ትግል መጨረሻ ላይ እንዲከስም ያደረጉት እሳቸው ናቸው።
አሁን የመጨረሻው ድምፅ እሳቸው ነበረ።
አዎ ትክክል። ለዚህም ነው የሚስተር ትራምፕን ውርጅብኝ ከመስመር የወጣ ንግግር ያገጠጠ ንግግርና ስድብ ሁሉ እንካስል አንተ ብሎ ሄሮ፣ አንተ ብሎ አርበኛ፣ አንተ ብሎ ታጋይ እስከ ማለት ደረሻና እስከ ማንቋሸሽ ያደረሳቸውም የዛ ውጤት ነው። መብረቁ የሚመላቸውም ለዚሁ ነው። እስከ መጨረሻው ደቂቃ ድረስ አቋማቸውም እንደሆነ አይታወቅም። እንደ ሴናተር ፋይንጎልድ ጋር ለምሳሌ ፓርቲ ካምፔን ሪፎርምን ለማድረግ ሪፐብሊካኖች ጊዜው ሲሉ ከዲሞክራት ናቸው። ሴናተር ፋይንጎልድ ዊስኮንሰን የታወቁ ሴናተር ነበሩ። የዲሞክራት ጠንካራ ሴናተር ነበሩ። ከእሳቸው ጋር ለየት ያለ አድርገዋል። ከጆ ሊበርማን ጋርም በክላይመት ኢሹ ክላይመት እንግዲህ ታውቃለህ፣
በአየር ንብረት ለውጥ ጉዳይ ላይ ማለት ነው።
አዎ በአየር ንብረት ለውጥ ላይ ዴሞክራቶቹ ናቸው ሞር ፕሮግሬሲቭ ተራማጅ የሆኑት። ከእነሱ ጋር የቆሙበት ነጥቦች አለና እርግጥ ስንመደባቸው ሪፐብሊካን ሆኖ ቢሞቱም በአቋማቸው ግን ኮንሸሳቸው ይባላል ህሊናቸው ያመኑበትን ከአሜሪካ ቫሊዩ ጋር የሚጣረስ ጉዳይ ከሆነ በምንም አይነት ድምፅ አይሰጡም። የአሜሪካን ህዝብን ያስቀደመ በዚህም የተነሳ ነው በጣም የተለዩ ፖለቲከኛ የሚባሉ።
በነገራችን ላይ የእሳቸውን የቀብር ስነ ስርዓት ስከታተል ነበርና ፕሬዚደንት ኦባማ ስለ እሳቸው ሲናገሩ አሁን እርሱ የተናገሩትን ነገር ብለዋል። ዶክተር ብሩክ አንፕሬዲክተብል ነበሩ፣ የት ጋር ይወድቃሉ ተብለው የማይገመት ሰው ነበሩና እምነታቸውም ጠንካራ የነበረ ሰው ነበሩ ለሚያምኑበት ነገር ብለው ሲመሰክሩላቸው ነበረ። ተቃዋሚያቸው ተቀናቃኛቸው ማለት ነው።
ትክክል። ይሄ ነው አንፕሬዲክተብል የሚያሰኘው። ይሄም ትክክል፣ እንደው ጥሩ አስቀምጠዋል። ይሄ ነው ኦባማ ኦባማ ስለሆነ አይደለም የሚቃወሙት፣ በፕሪንስፕል በመርህ ደረጃ ሪፐብሊካኖች ብዙ ጊዜ ጥርስ ይነክሱባቸው ነበር። ለምን በጅምላ ልበል፣ የራሳቸውን ኮንሽስ ህሊና ወደ ጎን አድርገው ለፓርቲ ፓርቲ ከኔ በላይ ነው የሚል አቋም ነው ብዙ ፓርቲዎች በመላው ዓለም የሚደረገው። እሳቸው ግን አዎ ፓርቲን አከብራል፣ ነገር ግን ፓርቲ እኔ በማምንበት አላማ ካልሄደ ግን ተቃዋሚ ተፎካካሪ ፓርቲ የተሻለ ሀሳብ ካመጣ ከሱ ጋር ማልቆምበት ምንም ምክንያት የለም በሚል ከኦባማ ጋር በመስራት ይታወቃሉ፣ ከጆርጅ ቡሽ ጋር በመስራት ይታወቃሉ። እንግዲህ እነዚህ ሁለት ፕሬዚደንቶች ናቸው የቀድሞ ፕሬዚደንቶች ቁልፍ ንግግር እንዲያደርጉ በንዛዜያቸው የጋበዟቸው። አሁን ያልከውን እኔም ስከታተል ነበር እስካሁኗ ደቂቃ ድረስ። እንግዲህ ማን ነው የተቃዋሚ ተፎካካሪ ፓርቲ? ኦባማ ዴሞክራት ናቸው፣ ማንም አይጋብዝም። እንዲህ አይነት ፕሪንስፕል ምሳሌ የሚያሳየን ይሄ ነው። በአላማ ደረጃ ነው ሰውን የሚያዩት፣ ሁሉም በኩል ነው የሚያዩት። በአንጻሩ ደግሞ ለምሳሌ ፕሬዚደንት ትራምፕን በተመለከተ እኛ ሀገር ሬሳዬ እንዳይቆም ይባላል፣
መቃብሬ ላይ እንዳቆም ይባላል፣
መቃብሬ ላይ እንዳይቆም ይባላል። ቀልድ ሊመስል ይችላል ብለው አልተገኙም። ዛሬ እንዳይደርስ ነው ያሉት። ለምን አሜሪካንን እሴቶች እየተቦረበሩ ናቸው። የአሜሪካ ቫሊዩስ አገርን ማስቀደም የግል ጥቅምን ሳይሆን ቤተሰብን ማስቀደም። ይህንን በተመለከተ በትረምፕ ላይ ትልቅ ትልቅ ቅሬታ ነበራቸው። እንግዲህ ከስድቡ ቅድም ባነሳው ስድብ አለ፣ ከስድቡ ተጨማሪ ማለት ነው። ያን ያህልን ከትናንት ሙልጭ አድርጎ የመሰደብ ሁኔታ ገጥሟቸዋልና ያልተገኘ ሰው ቢኖር ዛሬ የአሜሪካ አንቱ የተባለ ስልጣን ላይ ያሉ የነበሩም አብርሃምና ሄንሪ ኪሲንገርን ድረስ ያሉትን ሰዎች ስናወዳደር ሁሉም በነቂስ የሚወጣው የአሜሪካው አንቱ የተባለው ስልጣን ላይ ነበረና አሁንም ያለ ነገር ግን እንዳይመጣ እንዲመጣ አልፈልግም ብሎ እንዲነገር አድርገው በግልጽ ነው ጨዋታቸው። ፕሬዚደንት ትራምፕ እንዳይገኙ ብለው ወስነዋል በማንኛውም ቀብር ላይ እና ሴሪሞኒዎች ላይ። እና ይሄ የሚያሳይ የፕሪንስፕል ሰው ናቸው። ሀገራችን የምትሄድበት አካሄድና አቅጣጫ ከመስመር የወጣ ነው እና ለዚህ ኃላፊነት ምክንያቱም ፕሬዚደንት እንደ ካፕቴን ማለት ነው መርከቢቷን የሚመራ ወደ በጎም ወደ መጥፎ ፕሬዚደንቱ ነው ኃላፊነት ያለበት። አገር ያለችበት አቅጣጫ ተገቢ አቅጣጫ አሁን ያለው መሪ ይዟት ስለማይራመድ ይሄ ደግሞ ህሊናዬ ስለማይቀበል እንዲህ አይነት ሰው እኔ መቃብር እንዲቆም አልፈልግም ብሎ አቋም የወሰዱ ናቸው ለማለት ነው። እና ይሄ ነው ለየት የሚያደርጋቸው። ሌላ ለየት የሚያደርጋቸውን ነጥብ አነሳለሁ። የአድሚራል ልጅ የአራት ስታር ጀነራል ኢኩቪለንት ማለት የአድሚራል ልጅ ሆነ አባታቸው በወቅቱ የአሜሪካ የፓሲፊክ ፍሊት ኮማንደር ኢን ቺፍ መሆናቸውን ሰሜን ቬትናሚዞች ይረዳሉ። ይህን ሲረዱ እሳቸውን እንደ ቺፕ አድርገው ለመጠቀም ከአሜሪካ ጋር ግንኙነታቸውንና አንዳንድ ኮንዲሽን በማቅረብ የተሻለ ሁኔታ ለመፍጠር የሰሜን ቬትናም መንግስት ያኔ ጥያቄ አቅርቦ ልጃችሁን እንፈታለን ብለው መልእክት አስላኩ ለኪሲንገር። ኪሲንገር ነበሩ ያኔ ኔጎሽት የሚያደርጉ።
ያው እሳቸውም አስታውሰዋል በዛሬው ስነስርዓት ላይ
ግሩም አድርገው ምን ምላሽ ነው ጆን ማኬን የሰጠው? እኔ እዚህ ያሉት ጓደኞቼ ተራ ዜጎች፣ ሌሎችም የታሰሩ አሜሪካኖች አሉ እንደዚሁ ካፕቸር ሊሆኑ ወታደሮች፣ ፕሪዝነርስ ኦፍ ዎር
የጦር እስረኞች አብረዋቸው
የጦር እስረኞች ትክክል። እነሱ ከእነሱ ጋር አብሬ ነው የምለቀቀው እንጂ እኔ አባቴን ትከሻ አድርጌ የሚመጣውን ጥያቄ አልቀበልም ብሎ ለኪሲንገር ሁሉ እንዲደርስ አድርጉ ማድረጉን ኪሲንገር ዛሬ በግልጽ አስቀምጠውታል። እና ጆን ማኬን ማለት እንዲህ አይነት ሰው ነው፣ ሰውን በሰውነቱ የሚያይ ኦባማ ለምሳሌ እንደምታስታውሰው ኦባማ ሲሰደብ ከኦባማ ጋር ፕሬዚደንሻል ካንዲዴት ሆኖ ሪፐብሊካንን ወክለው ሲከራከሩ አንድ ሴትዮ ዛሬም ኦባማን ትቶታል እንደምታስታውሱ ንግግሩ ላይ ይሄ ሰውዬ አረብ ነው፣ ይሄ ሰውዬ እስላም ነው፣ ይሄ ሰውዬ አሜሪካ አይደለም፣ ኧረ እንዲህ ነው ጸጉረ ልውጥ ይባላል፣ የእኛ ሰው አይደለም፣ ምን ሆኖ ይቅርታ አድርጉልኝ እናቴ፣ ይሄ ትክክል አይደለም። ኦባማ ክብር ያለው የቤተሰብ ኃላፊ እንዳንቺው እንደኔው እንደ ሁላችንም ንጹህ ትክክለኛ ዜጋ ህግ አክባሪ የእኔ ተቀናቃኝ ፓርቲ መሪ ሆኖ ከኔ ጋር ተቀናቅኖ እንፋለማለን በሀሳብ እንጂ በመርህ ደረጃ እንጂ አንቺ ምትሆን አይደለም ብሎ ያናህል ለፕሪንሲፕል ሽንቱን ገትረው የሚዋጉ ሰው ናቸው ለማለት ነው።
ይሄንን የቅድሙን ጥያቄ በዓለም ፖለቲካ ውስጥ የነበረውን የጃን ማኬንን ጥያቄ ያነሳ ሁሎት ዶክተር ብሩክ፣ እርስዎ የፖለቲካ ሳይንስ ምሁር ብቻ ሳይሆኑ መምህርም ብቻ ሳይሆኑ ዲፕሎማትም ሆነው ያገለገሉ ሰው ስለነበሩ ነው በተለያዩ መድረኮች ላይ በተለያዩ አጋጣሚዎች ከተባበሩት መንግስታት ድርጅት ጀምሮ እስከ ዋሽንግተን ዲሲ የኢትዮጵያ ኤምባሲ ድረስ እና በቅርብ ሊያውቁ ይችላሉ፣ በቅርብ ሊመሰክሩ ይችላሉ።
ሶስት ነጥቦች ልሰጥ ይችላሉ። ኦኬ፣
እሺ።
ፎረን ፖሊሲውን በተመለከተ ኢራክ ላይ ለምሳሌ በጣም ጽኑ በዓለም ደረጃ ዲሞክራሲ በዓለም እንዲስፋፋ ጽኑ አቋም ነበራቸው። የአሜሪካን አይነት ዲሞክራሲ ማለት ነው፣ ሊበራል ዲሞክራሲ። ሴናተር ማኬን የሰው ልጅ መብት ረገጣ እንዲቆም እሳቸው እስረኛ ሆነው ብዙ በደል ስለደረሰባቸው አንደኛ ደረጃ ከአሜሪካ የፖለቲካ ኤሊቶች ግንባር ቀደም በሂውማን ራይትስ በፕሬስ ነጻነት በመሳሰሉት የታሰሩ ጋዜጠኞች እንዲፈቱ፣ የታሰሩ ፖለቲካ ፓርቲ ተቃዋሚዎች እንዲፈቱ፣ በርማ፣ ማይንማር ያኔ አሁን መሪ ሆና ተመርጣ ከእስር ቤት ወጥታ በመላ
አንሳን ሱቺ ማለት ነው
አንሳንሶችን ትክክል የመሳሰሉትን ሰዎች ጥኑ ሆነው ጥኑ ወገባቸውን ይዘው የሚከራከሩ ለፕሪንሲፕል እሳቸው ናቸው። ዲሞክራሲ፣ በህግ ስር መተዳደርን፣ ሩል ኦፍ ሎ፣ ፕሬስ ነጻነትን እና ህገ መንግስታዊ አመራርን እና ደግሞ ነጻ ምርጫን በተመለከተ ጽኑ አቋም ያላቸው በዚህ ነው በአንደኛ ደረጃ የሚታወቁት። ሁለተኛ አሜሪካ ሆና መቀጠል የምትችለው እንደገና አሜሪካ የነጻው ዓለም ፍሪ ወርልድ መሪ ሆና የምትቀጥለው እንደ አዛዥ ሳይሆን እንደ ፓርትነር ሆና ከኔቶ ጋር
እንደ አጋር እንደ ወዳጅ ሆና ነው መቀጠል የምትችለው።
እንደ አጋር ወዳጅ ሆና
ሴቶቿን በማሻሻል እና ሴቶቿን በመሸጥ ነው አብራ ማሸነፍ የምትችለው።
ከኔቶ ሀገሮች ጋር ከመሳሰሉት ጋር በህብረት አብረን በቅንጅት አክብረናቸው እያከበሩ ስንሰራ እንጂ እያንጓጠጥን እነሱ ሎሌ እኛ ገዢ ጌታ ሆነን አይደለም። በእንግል ጽኑ የሆነ አቋም ነው ያላቸው። አሁን ለምሳሌ ፕሬዚደንት ትራምፕም ከመጡ በኋላ ስልክ አንስተው ቀጥታ ነው ከነ ጀርመን ካንስለር አንጀላ ሜርክል ጋር የሚተዋወሉት፣ ከካናዳ መሪው ጋር የሚተዋወሉት፣ ከፈረንሳዊ መሪ ጋር የሚተዋወሉት ያና ተደማጭነት ያላቸው ሰው ናቸው ነው ማለት ነው። እንግሊዝ መሪ ጋር ፕራይም ሚኒስትር ሜይ እና ከእሷን በፊት የነበረው ጋር ካምረን ጋር የሚነጋገሩት ኤኒታይም በሩ ይከፍትላቸዋል። ኤኒታይም ምክር ሲጠይቁ እሳቸው ነው የሚደወልላቸው። ያን ያህል ክብደት ክላውት ያላቸው ሰው ናቸው። ለምን አሁን በትራምፕ አስተዳደር ትንሽ ነገር የተመስመር ቢወጣም ግድ የላችሁም፣ በትዕግስት ጠብቁ፣ አሁንም ቢሆን አትርሱ፣ ዴሞክራቲክ አገር ነው ያለን፣ ሶስት አመት ነው የቀረ፣ ሁለት አመት ነው እያሉ ይነግሯቸዋል። እኚህ ሰው እየገብተዋል፣ እኚህ ሰው እየመውጣታቸው አይቀርም። 45ኛውን ፕሬዚደንት ማለት እኛ ግን ለእናንተ ያለው የእኛ ህብረትና የእኛ ግን አጋርነት ጊዜ ማይለውጠው የአንድ ፕሬዚደንት መመረጥና እሱ የሚወስደው አቋም ኔጋቲቭ ቢሆንም ይሄ አበላሽቶን በሚል አንደኛ ተከራካሪ እሳቸው ናቸው። ሌላ ነጥብ በኢራክ ነው። ኢራክ ላይ አሜሪካ ጦርነቱን ገባች። ከገባች በኋላ ወዲያው ከተረዱት መካከል የአሜሪካ መሪዎች አንደኛው እሳቸው ናቸው። በዚህ ይታወቃሉ። ሌላ በኢራን ኬዝ ነው። ኢራኖችን ጠንከር ያለ ፈርጠም ያለ አሜሪካ ግፊት መደረግን ቢያምሩበትም ቅሉ ግፊት ብቻ ሳይሆን በኔጎሽዬሽን ስኪልፉል በሆነ
በድርድር ማለት ነው
በድርድር እና ደግሞ ብልህ በሆነ ንግግር ድርድር ኢራኖችን መሰብሰብ ወዲህ ማምጣት እንችላለን ጡንቻችን ሳናላላ በሚል የእሳቸው ፖለቲካ በዚህ የታወቁ ናቸው። ሰሜን ኮሪያም እንደዛው ነው። በጡንቻ ፖለቲካ ሳይሆን በዘዴ መንቀሳቀስ አለብን የሚል እና አፍሪካንን በተመለከተ አፍሪካ ሀገሮችን የአሜሪካ አጋር ሊሆኑ ይችላሉ በሚል በፎረን ኤድ በመሳሰለው ወታደራዊ መሳሪያ ብቻ ሳይሆን አፍሪካ አጋርም ልትሆን ትችላለች። ኤዥያ ሀገሮችን ጃፓንን፣ ማሌዥያን ሁሉንም በዚህ መልክ በጥበብ የያዙ ሰው ነበሩ። በዛም አድናቆት ያደረጉ ሰው ናቸው።
እንደ ማኬን አይነት ሰው ሁለተኛ እናይም የሚሉ መልእክቶችን ሰምቻለሁኝ ከአንዳንድ ተናጋሪዎች።
ይሄ የአሜሪካ ስርዓት የሚገርም ስርዓት ነው። እርግጥ ወደኋላ የመጎተት ሁኔታ ያለፈው ሁለት አመት ታይቷል። ነገሮች ትንሽ መስመር እየወጡ እየተበላሹ እየሄደ ነው። የአሜሪካ ቫሊዩ ተመልሶ እንደገና ይመጣል ባይ ነው። በግለሰብ ደረጃ ጥያቄ ለመመለስ እንደ ጆን ማኬን አይነት ሰዎች ነበሩ፣ ወደፊትም ይኖራሉ፣ ግን ጥቂቶች ናቸው። እኚህ በጣም እንቁ ልበል ሬር ሰው ናቸው። በጣም የተለዩ ሰው ናቸው። ህይወት ታሪካቸውን ካየን ትህትናቸውን፣ ጨዋነታቸውን ሁሉም የመሰክረው ነው። ንጹህነታቸውን፣ አገር ወዳድነታቸውን ያው እንግዲህ ሰው ልጅ የራሱ ድክመት አለው። እሳቸውንም ሁለት ሶስት ድክመቶች እንዲሁ ለመሳቅ ያህል ሟች ለመውቀስ ሳይሆን
እሱን ማንሳት ነበረብን። እሱን ጥያቄ ማ ፕሮፌሰር ብሩክ ኃይሉ በሴኔተር ጆን ማኬን ህይወት ላይ የሰጡት ግምገማ አላበቃም፣ ይቀጥላል። በፌስቡክ ገጻችን ተከታተሉት።
ሰለሞን ጥሩ ቅንብር ነበር ያዘጋጀኸው። እናመሰግናለን። አንተንም እንግዳህንም ዶክተር ብሩክንም እናመሰግናለን።
አሁን ወደ ተከታዩ ቅንብራችን እንለፍ። አሬታ ፍራንክሊን።
ዩናይትድ ስቴትስ ዓለምም ሰሞኑን ካጧቸው ድንቅ ሰዎች ከፖለቲካው መስክ ውጪ የጥበቡ ዓለም ፈርጥ አሬታ ፍራንክሊን በ76 ዓመት ዕድሜዋ አርፋለች። ለአሬታ ፍራንክሊን ብዙ ክብርና ሙገሳ የሞላበት አሸኛኘት ነው የተደረገላት። ከትላንት በስቲያ አርብ ለአምስት ሰዓታት ከዘለቀ የመታሰቢያ የፍትሐትና ሕይወቷን የማጉላት ስነ ስርዓት በኋላ አስክሬኗ በክብር አልፏል። ሰለሞን አባተ ተከታዩን ይዟል።
እነሆ ንግሥት በዚያ ተኝታለች። በወርቅ በተለበጠ በረጅሙ አንጸባራቂ ካባዋ ተጠቅልላ ከወርቅ ፍልጥላጮች የተሰፉ ያማሩ ጫማዎቿን ተጫምታ እነሆ ንግሥት እዚያ ብርሃን አንጣሪ ሆኖ በተሠራና በተዘጋ በሳጥን ውስጥ ተንጋላለች። የሶል ንግሥት አሬታ ፍራንክሊን። የአሬታ ፍራንክሊን ሀገርና መኖሪያም በሆነው የሚሽጋን ግዛት ግዙፍ ከተማ ዲትሮይት ውስጥ በሚገኘው ታላቅ ሞገስ በተሰኘ ቤተ መቅደስ በጣፊያ ደዌ ምክንያት የዛሬ ሁለት ሳምንት ላረፈችው ገናናይቱ አሬታ ፍራንክሊን የፍትሐትና የመታሰቢያ ሥነ ሥርዓት ሲካሄድ የተናገሩት የሲቪል መብቶች ተሟጋቹ ቄስ አል ሻርተን እርሷ አሁን እነሆ በመንግሥተ ሰማይ ነች አሉ።
Now it's time to crown the queen. Ain't no cats over there, Aretha.
እነሆ ለንግሥቲቱ ዘውዱ ይደፋላት ዘንድ ጊዜው አሁን ነው አሉ አል ሻርተን። እንግዲህ ካንሰር የለብሽም ማሬታ፣ እጆችሽን ዘርጊ፣ መስቀሉንም ያዢ፣ ዘውድሽንም አንሺ። የአሬታ ፍራንክሊን ዝና ከትውልድ ከተማዋ ዲትሮይት አልፎ በዓለሙ ሁሉ ተናኝቷል። እኛን ግን መቼም ረስታን አታውቅም ብለዋል ቄስ ዶክተር ኢኤል ብራንች በሥነ ሥርዓቱ ላይ ሲናገሩ።
Even to the least and the last, whose music captivated our minds and hearts with rapturous rhythm and life-giving lyrics.
ከጳጳሶችና ከፕሬዝደንቶች አንስቶ እስከ ታናናሾችና የመጨረሻዎቹ በድፍን ዓለም የብዙዎችን ሕይወት ነክታለች። መንፈስን በሚሰነጣጥቁ ዜማዎቿና ነፍስ በሚነጥቁ ግጥሞቿ ሕሊናና ልቦናችንን ገዝታለች። ሕይወቷን ከእኛው ጋር ጀምራ ከእኛው ጋር ኖራለች። በቀላሉም በከባዱም በመልካም ጊዜያችንም ሆነ በክፉዎቹ ከእኛው ጋር ተጣብቃ ቀርታለች። የዶክተር ብራንች መልእክት ነው። የፍራንክሊን እጅግ እጅግ የድሮ የሕፃንነት ጓደኛዋ ዘፋኙ ስሞኪ ሮቢንሰን ዝክሩን የሰጣት በዝማሬ ነበር። ትናፍቅኛለሽ ጓደኛዬ። አሬታ ለሲቪል መብቶች፣ ለሴቶች መብቶች፣ የእርሷን ያህል የተሳካ ሕይወት ለመኖር ላልታደሉት ሁሉ የነበራትን ድጋፍ፣ ተቆርቋሪነትና ትግል ብዙዎች በንግግሮቻቸው ወቅት አንስተዋል። የቀድሞው የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ኤሪክ ሆልደር አንዱ ናቸው።
She was that rare queen who never lost the common touch. She could drop her fur coat on the stage of the Kennedy Center.
የጋራችን የሆነውን ሁሉ አርግባ የማታውቅ ብርቅ የሆነች ንግሥት ነበረች። ኬኔዲ ማዕከል መድረክ ላይ ሆና ከፊቷ በተገጠገጡ ባለብዙ ሥልጣንና ባለብዙ ወረት የሆኑ ሰዎች ፊት ጸጉሯም ኮቷን አውልቃ ጥላ ስለ ድሆች መከራ፣ ስለ ተንገላቱ ሰዎችና ስለማይረሱ የዚህች አገር አካላት መጨነቋን ትቀጥላለች አሉ ኤሪክ ሆልደር። የቀድሞው ፕሬዚደንት ቢል ክሊንተን
She lived with courage, not without fear, but overcoming her fears.
ደፋር ሆና ኖረች፣ ሳትፈራ ቀርታ ሳይሆን ፍርሃቶቿን አሸንፋ። በእምነት ኖረች፣ ሳትወድቅ ቀርታ ሳይሆን ውድቀቶቿን አሸንፋ። ኃይለኛ ሆና ኖረች፣ ሳትደክም ቀርታ ሳይሆን ድክመቶቿን አሸንፋ። ሄኖክ ተመስገን በአዲስ አበባ ዩኒቨርሲቲ ያሬድ የሙዚቃ ትምህርት ቤትና የግል በሆነው ጃዛምባ የሙዚቃ ትምህርት ቤት መምህር ነው። የሙዚቃ ከፍተኛ ትምህርቱን የተከታተለውና ዲግሪውንም የሰራው ዩናይትድ ስቴትስ ቦስተን በሚገኘው በርክሊ የሙዚቃ ኮሌጅ ነው። ወደ አዲስ አበባ ደወልኩና ስሜቱን ጠየቅሁት።
ሁለት የሙዚቃ ፕሮግራሞች አሉ እንጂ በሬዲዮ በየሳምንቱ የተላለፉ ወደ 5-6 ዓመት ሆኗቸዋል።
ያውቃል።
ሬዲዮ ታዲያ አንደኛው የኦልዲስ ሙዚቃ ነው፣ የድሮ እንግሊዝኛ ኦልዲስ ሙዚቃ። አንደኛው ጃዝ ነው እና እዛ ላይ አሌክሳንድ ብዙ ጊዜ ያቀርባት ነበር። እኔ ገና ወጣት ነኝ፣ አሜሪካን ከሜሪ በፊት ጀምሮ ስፓኒሽ አለም ትዝ ይለኛል። ድሮ በ1970ዎቹ መጨረሻ አካባቢ ከድሮ ጀምሮ የምንሰማት የምንወዳት ትልቅ ድምፃዊ ነች፣ አፍሪካን አሜሪካን ድምፃዊ። እውነት ለመናገር ያው አለም ከሚያውቀው ነገር ኦልሬዲ ብዙ ነገር ያቀር የሰውን ንግስት ተብላ የምትታወቅ ድምፃዊት ነች። በጨርሽ አካባቢ አድርጋ እሱን ሁሉ ሰው የሚያውቀው ነው። ከዛ የተለየ ኢትዮጵያ ውስጥ ያው የእሷን ዘፈን የሚወዱ በጣም ብዙ ሰዎች አሉ፣ ከኔም ጭምር። እሱን ነው ማለት የምችለው። ሌላ ሪሊ በጣም የተለየ አንግል ወይም አለም ከሚያውቀው ልዩ ነገር የለም። ያው ልክ ሁሉ አለም እንደሚወደስ ነው እንደሚያደንቃት፣ ከኔም ጨምሮ እዚህ ያሉን ብዙ ኢትዮጵያኖች እንደሚወደስ ነው ማለት።
አንተ የሙዚቃ ጥበብ ሰው ነህ አቶ ሄኖክ፣ ምን አላት እርሷን እንደዚህ ለይቶ የሚያስወድዳት ነገር? ምን አግኝተህባት ነው የወደድካት?
እኔ የምወደው ድምጿን ነው፣ ድምጿና አዘፋፈኗ። ያው ከቸርች ባክግራውንድ መውጣት ያሳውቃል። የአዘፋፈኗ ጎስፕል ነበር
ዝመናው ብዙ ጊዜ ወንጌላዊ ዝማሪዎች
ፈኗ ድምፅ ኤኒ ዘፈን ቢሰጠት ለአሬተ ፍራንክሊን ልካሁን ልክ ጥላሁን ብናየው ጥላሁን ብዙ ጊዜ ዘፈን አይጸፍም ነበር። ብዙ ሌሎች ሰዎች ነበሩ የምጽፍለት፣ ግን ኤኒ ዘፈን ሲሰጠው ኢሚዲየትሊ ሲዘፍ ነው የራሱን ማህተም ያደረግበትና ድምፁ አዘፋፈኑ አቀላለጹ ጥላሁን ዘፈን ይሆናል። በአንድ ጊዜ ሌላ ሰው ይጽፍለት። አሬታም በዛ ነው። ኤኒ ዘፈን በአሬታ ስዘፍ ነው፣ በእሷ ስታይል ስዘፍ ነው። በእሷ አዘፋፍን የእሷ የምንወደውና የተለየ የሆነ የእሷን አይነት ስታይል ስለምታደርግበት እሱን ነው የምወደው፣ የራሷን አዘፋፈን ስታይል ማለት ነው።
ከዛ በተረፈ ዘፈኖቿ ስፋት ያላቸውን አካባቢዎች የሚዳስሱ የነጻነት መልእክት ያላቸው፣ እንደ ገለጽከው አቶ ሄኖክ ወንጌላዊ መልእክት ያላቸው የፍቅር ዘፈኖችም እንደዚህ አይነቶችን ያካተቱ ናቸው። እነዚህ ከራሷ ከአሬታ ፍራንክሊን የውስጥ ማንነት የሚመነጩ ናቸው ማህተሞቿን እንዳልከው ስታሳርፍባቸው፣ ወይ ዘፋኝ ስለሆነች ብቻ ነው እነዛን ዘፍ ናቸው?
አይ እርግጠኛ ነኝ ዘፈኖች ስዘፍን ማንም ዘፋኝ ቢሆን ዘፈን ዘፈን መርጦ ነው የሚዘፍነው። ሌላም ሰው ቢጽፍለት ራሱ ቢጽፍ የሆነ ተጽዕኖ ይኖረዋል ዘፈኑ ላይ። ስለዚህ እርግጠኛ ነኝ በአሬታ ብዙ አመት እንደዘፍነችው መጠን፣ ፒያኖም ደግሞ እንደምትጫወተው መጠን የራሷ ማንነት አርቷ ውስጥ አለ ብዬ አስባለሁ። ስለዚህ የእሷ ማንነት በአርቷ ውስጥ ይገለጣል ብዬ ነው አስባለሁ።
አሬታ ፍራንክሊን በዘመኗ ኢትዮጵያ ውስጥ በጣም ትደመጥ የነበረች ስሟ እንደውም እንደ ኢትዮጵያውያን ዘፋኞች ሁሉ ይጠራ ይታወቅ የነበረ ሰው ነች እና በኢትዮጵያ ሙዚቃ ውስጥ ያሳደረችው አሻራ አለ ብለህ ታስባለህ አቶ ሄኖክ? በዘፋኞቹም ላይ ይሁን በጥበቡ ላይ
እሱ ላይ ዳይሬክት ኢንፍሉዌንስ አለ ብዬ አላስብም።
ቀጥተኛ ተጽዕኖ
እርግጠኛ ነኝ አስቴር አወቀ ለምሳሌ እርግጠኛ ነኝ እሷ እንደምትወዳትና እንደምታደንቃት ታውቃለሁ። ስለዚህ በዛ አይነት አደናነቅ ብዙ ዘፋኞች እና የድሮ ድምፃውያን በሙሉ እንደሚያደንቋቸው አውቃለሁ። ግን ዳይሬክትሊ የእሷን አይነት አዘፋፈን የእሷን አይነት ስታይል ዳይሬክት ኢንፍሉዌንስ በኢትዮጵያ ሙዚቃ ወይም ሙዚቀኞች ላይ ወይም አለው ለማለት ከባድ ይመስለኛል። በዛ ለማየት ግን በኢንዳይሬክት በሆነ መንገድ አምሹር ፐርፎርማንስ ያዩ ሙዚቃን የሰሙ ሙዚቀኞች ኢንዳይሬክት በሆነ መንገድ ኢንፍሉዌንስ ሆኖ ሊሆን ይችላል።
ህልፈቷን ስትሰማ ምን ተሰማህ አንተ እንደ ጥበብ ሰው አቶ ሄኖክ?
እንደ ማንኛውም ሰው አዘንኩኝ። ምክንያቱም በጣም ትልቅ የታወቀች ድምፃዊ መሆኗ እናውቃለን። ግን በቅርብ ጊዜ ደግሞ ብዙ እድሜውን መጨመሩና የጤናም ችግር እንዳለ ስለምናውቅ በጣም ትልቅ ሰርፕራይዝ አልነበረም። ግን ቢሆንም በጣም ያሳዘነ ብሎ ጊዜ ሰው እንደዚህ ትልቅ ስራ የሰራ የታወቀ ሰው ሲያልፍ ብሎ ጊዜ ሁላችንም ልክ እንዳለፈ ቤተሰብ እንዳለፈ አይነት የሚሰማን ነገር አለ። እንደሱ አይነት ሀዘን ተሰምቶኛል። ግን ቢሆንም ሌጋሲዋ ለብዙ ጊዜ ለእስከ መጨረሻ እንደሚሆን ስለማውቅ
ውርሷ ትሩፋቷ ማለት ነው
የእሷ ሌጋሲ ማለት ነው። ስለዚህ ያው እሱን በማክበርና ሙዚቃውን በመስማት የኔም የራሴ ሙዚቃ ላይ የራሴ ፕሮግራም ላይ ማጫወቻታለሁ። በዛ ጊዜ ለእሷ ክብር ብዬ ነው ብዙ ዘፋኞች በተመስመረ በማክበርና ያው ሙዚቃዋን ላይፏም በማክበር ነው ማሳለፍ እንችለው። እንግዲህ ከዚህ ሌላ መማር ያችል ግን የሚያስተነግጥና የሚያሳዝን
አሬታ ፍራንክሊን የሪከርዲንግ ኢንዱስትሪው ከፍተኛ ሽልማት የሆነውን ግራሚ አዋርድስ 18 ጊዜ ተቀዳጅታለች። በዓለም ዙሪያ ባሉ አድናቂዎቿ የጥበብ ሰዎችና ታዋቂ ገናና ሰዎችም ዘንድ ትውልዶችን ጭምር እየተሻገረች ግነቷ በርትቶ ኖራለች። ሪስፔክት ልክ የዛሬ 50 ዓመት የመጀመሪያውን ግራሚ ሽልማቷን ያሸነፈችበት ጣዕመ ዜማዋ ነው። ክብር ነው ትርጉሙ። ይህ ዜማ ታዲያ ፈጥኖ የሴቶች ዝማሬ ሆነ። ፍራንክሊን ራሷም ይህንን ተገንዝባለች።
But everyone wants respect. Everyone needs respect, from the young to the very old and in the middle, male, female, we all want respect and we all want to be appreciated. So it pretty much means
ሁሉም እኮ ክብር ይፈልጋል። ከወጣት ካዛውንት መሐልም ላይ ያለው ሁሉ ወንድ ሴት ሁላችንም መከበርን ፈልጋለን። አድናቆትና ምስጋና ያስፈልጉናል። ለእኔ ሁሉ ግዜ ያለው ትርጉም ይኸው ነው። መቼም አንድ ነው።
ሪስፔክት ከ60 ዓመታት በዘለቁ የአሪታ ፍራንክሊን የጥበብ ዓለም ጉዞ ውስጥ አንጸባራቂነቱን እንደቀጠለ ኖረ። A song for you. ሌላው ከአሪታ ፍራንክሊን ምርጣ ምርጦች አንዱ ነው። አሪታ ፍራንክሊን በመንገዷ ላይ እጅግ የበዙ የባህል ደንጊያዎችን አኖራለች። በ52 ዓመት ዕድሜዋ በ1986 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር የተከበረው ኬኔዲ ማዕከል ሞገስ ሰጥቷታል። የዛሬ 13 ዓመት በ1997 ዓመተ ምህረት ደግሞ የዩናይትድ ስቴትስ የነጻነት ሜዳሊያ ተሸላሚ። ይህንን ከፍ ያለ ሜዳሊያ ለማጥለቅም ከ14 አሜሪካውያን አንዷ ሆናለች። ፍራንክሊን ከተገኘችባቸው ታላላቅ መድረኮች ፕሬዚደንት ባራክ ኦባማ በ2000 ዓመተ ምህረት ቃለ መሐላ ላይ የፈጸሙበት መድረክ ይገኝበታል። My Country, Tears of Thee የአሁኑ የዩናይትድ ስቴትስ ብሔራዊ መዝሙር ከመጽደቁ በፊት እንደ ብሔራዊ መዝሙርም የተወሰደ ነበር። የአሪታ ፍራንክሊን ሞገስ መድረክ ላይ ያላትን ያህል እንዲሁ በሰውነቷም ነው የሚሉ ብዙ ናቸው።
Music is my thing. That's who I am.
ሙዚቃ የኔ ነገር ነው። እኔ ነኝ። እስከ ወዲያኛው አለሁበት ዘፍናለሁ። ምን ትፈልጋለህ የኔ ፍቅር? ይሽዋለሁ።
ለዛሬ ጊዜው በማብቃቱ እዚህ ላይ እናቆም።
እስከ ማጠቃለያው ከአሪታ ፍራንክሊን ሪስፔክት ጋር እንተዋችሁ።
የማጠቃለያ ዜና አላሰማችሁ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ የተፈጸመ የፈንጅ ጥቃት ቢያንስ 3 ሰው ገድሎ ሌሎች 14 ማቁሰሉ ተገለጸ። በአጥፍቶ ጠፊ በተጣለው በዚህ አደጋ ምክንያት በደረሰው ውድመት ገና ያልተገኙ ሰዎች በየፍርስራሹ ስር ሊኖሩ እንደሚችሉ ተገምቷል። ለጥቃቱ አልሸባብ ኃላፊነት ወስዷል። በዩጋንዳ የደህንነት ባለሥልጣናት የማሰቃየት አድራጎት እንደተፈጸመበት የተናገረው ዘፋኝና እንደራሴ ቦቢ ዋይን ለሕክምና ዩናይትድ ስቴትስ ገብቷል። ዩናይትድ ስቴትስ ለፍልስጤማውያን ስደተኞች ድጋፍ ለሚሰጠው የመንግስታቱ ድርጅት ተቋም መድበው የነበረውን ልገሳ ለማቋረጥ በመወሰኗ እልሃችንን ከማጠናከር በስተቀር የሚያስገኘው ጥቅም አይኖርም ሲሉ የኤጀንሲው ዋና ኮሚሽነር ፒየር ክራምቡል አስታወቁ። በአፍጋኒስታን ውስጥ ግዳጅ ላይ የሚገኙት የዩናይትድ ስቴትስ ኃይሎች የኮራሳን ክፍለ አገርን የእስላማዊ መንግስት ቡድን መሪ አቡ ሰዓድ ባውጃርን ሰሞኑን ገለዋል። ጤና ይስጥልኝ።
ዝግጅታችን ለዛሬ ተጠናቀቀ።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ
አዘጋጅና ያስተናገድናችሁ ጽዮን ግርማና
እኔም ሶሎሞን አባተ ነን።
ከእኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና አደሩ።